The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 8 2013 ዓ.ም ምረት ዝግጅታችን ጀመረ። የኢትዮጵያ መንግስት አንዳንድ የሰብአዊ እርዳታ ድርጅቶችን ከሀገር ሊያስወጣ እንደሚችል አስጠነቀቀ።
የእውነትም ለሰላም የሚተጋ በርግጥም ኢትዮጵያው ሰላም እንዲፈጠር የሚያስብ በርግጥም የሰብአዊ ቀውስ እንዳይፈጠር የሚሰጋ በርግጥም ኢትዮጵያ ስትቸገር እኛም እንቸገራለን ብሎ የሚያስብ የዓለም ማህበረሰብ አካል በሌላኛው ወገን የሚደረገውን ትንኮሳ እንዲኮንን፣ እንዲያጋልጥ፣ እንዲያስቆም መንግስት ጥሪውን ያቀርባል። ይሄው በዚሁ ከቀጠለ ግን በየትኛውም ሰበብ በየትኛውም ምክንያት አገራችን እንድትፈርስ የሚፈቀድ መንግስት ስለማይኖር በዚህ ምርጫም የኢትዮጵያ ህዝብ የወሰነው ውሳኔ ይህንኑ ስለሚያረጋግጥ መንግስት አስፈላጊውን እርምጃ ለመውሰድ ይገደዳል።
የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ናቸው። በአብይ ርዕስ ሙሉ ዘገባውን እናስደምጣችኋለን። የአማራ ክልል መንግስት ህወሓት ላይ በተወሰደው የማጥቃት ዘመቻ ድል እየቀናቸው መሆኑን አስታወቁ። የሶማሌ ክልል ተፎካካሪ ፓርቲዎች የጋራ ምክር ቤት አቋቋሙ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ደሳለኝ መኮንን ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት የምግብና የግብርና ድርጅት ፋኦ በረሃብ በተጎዳው በሰሜን ኢትዮጵያ የክረምት ዝናቡ ወቅት ለአርሶ አደሩ እህል ለመዝራትና የምግብ ምርቱን መልሶ ለማሳደግ እንዲችል የተጣበበ እድል የፈጠረለት መሆኑን ገለጸ። ይሁን እንጂ ለእርዳታ የሚውል ገንዘብ ካልተገኘና የረድኤት ድርጅቶች ተደራሽነት ካልተሻሻለ በስተቀር ያ ጠባብ እቅድ ሊባክን ይችላል ብሏል። በርካታ አርሶ አደሮች የዘር እህል፣ በሬዎችና ሌሎችም እንስሳት እንዲሁም ሌሎች ለግብርና ምርት የሚያስፈልጉ ግብዓቶች ተዘርፈውባቸዋል። የብድር አገልግሎትና ለዘር የሚያውሉት እህል የሚገዙበት ገበያም የለም ሲል ፋኦ እንዳሳሰበ የዋና ጸሐፊ አንቶኒዮ ጉቴሬዥ ረዳት ቃል አቀባይ ፍሎሬንሲያ ኒኖ በትናንት መደበኛ ገለጻቸው ተናግረዋል። በዚህም የተነሳ የምግብ ምርት ሙሉ በሙሉ ተቋርጧል ያለው ፋኦ በክልሉ በምግብ እጥረት ከሁሉም በከፋ ደረጃ ለተጋለጡ 1.2 ሚሊዮን የሚሆኑ ሰዎች መርጃ በአስቸኳይ የ30 ሚሊዮን ዶላር ድጋፍ መጠየቁን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይዋ ጨምረው አስታውቀዋል። በሌላ ዜና የትግራይ ክልል ነዋሪዎች እየጨመረ በመጣው የምግብና የነዳጅ ዋጋ ውድነት በእጅጉ ተጎድተዋል ሲል ዓለም አቀፍ ቀይ መስቀል ICRC አሳሰበ። ከዘጠኝ ወራት በፊት የተቀሰቀሰውን ግጭት በተከተለው ቀውስ የንግድ እንቅስቃሴዎች እንደተስተጓጎሉ ዓለም አቀፍ ቀይ መስቀል ባወጣው መግለጫ ጠቅሶ ባለፉት 2 ሳምንታት ውስጥ ደግሞ እንቅስቃሴው ሙሉ በሙሉ ከተቋረጠ ወዲህ የምግብ ዋጋ በከፍተኛ ደረጃ እያሻቀበ ሄደዋል ብሏል። በክልሉ በጠቅላላ ባንኮች ዝግ በመሆናቸው ህዝቡ እጁ ላይ ያለው ለመሰረታዊ ቁሳቁስ አቅርቦት መግዣ የሚውል ገንዘብ እያለቀበት ነው ብሏል ቀይ መስቀል። ፋብሪካዎች ተጎድተዋል ወይም ወድመዋል ያለው የቀይ መስቀሉ መግለጫ የንግድ ድርጅቶች በመዘጋታቸው ሰራተኞች ከስራ ተፈናቅለዋል ብሏል። በጤና ጥበቃው ዘርፍ ለህሙማን የሚያስፈልግ ኦክስጂን የሚያመርተው ብቸኛ ተቋም መዘጋቱን እና ላይ ያሉት ጥቂት ሆስፒታሎች ከስራ ውጪ ከሆኑ የጤና ጣቢያዎች በሚላኩ ህሙማን ተጨናንቀዋል ያለው ቀይ መስቀል በሀገሪቱ ዙሪያ በተደቀነው የኮቪድ-19 ወረርሽኝ ቀውስ ሳቢያም እጥረቶች መከሰታቸውን ያወሳው በክልሉ የኤሌክትሪክና የነዳጅ አቅርቦት ባለመኖሩ የጤና ጥበቃ ተቋማትና የውሃ ማጣሪያዎች በአብዛኛው በጄኔሬተሮች እንደሚሰሩ ዓለም አቀፍ ቀይ መስቀል አመልክቶ ሰብአዊ እርዳታ ሊተካ የማይችል በመሆኑ የተቋረጠው መደበኛ የንግድ እንቅስቃሴና የአቅርቦት ሰንሰለቱ እንዲቀጥል ማድረግ በወሳኝነት የሚያስፈልግ ነው ብሏል ባወጣው መግለጫ። በሌላ በኩል ትግራይ ውስጥ አለ የተባለውን የምግብ እጥረትና የበረታ የረሃብ አደጋን በሚመለከት የኢትዮጵያ መንግስት የተናጠል ተኩስ አቁም ውሳኔ ላይ ከደረሰባቸው ነጥቦች አንዱ ሰብአዊ ምክንያት መሆኑን፣ እርዳታ ያለ ጸጥታ ስጋት መድረስ እንዲችልና አርሶ አደሩም የዝናቡን ጊዜ እንዲጠቀምበት መሆኑን ገልጿል። እርዳታ እንዳይደርስ በማድረግ አሁን ትግራይ ውስጥ ያሉት መሪዎች መስመሩን የጦር ቀጣና አድርገውታል ሲሉ የመንግስቱ ባለስልጣናት የሚከሱ ሲሆን የውጭ ጉዳይ ሚኒስትር ደኤታው ሬድዋን ሁሴን ዛሬ በሰጡት መግለጫ አንዳንድ ዓለም አቀፍ የረድኤት ድርጅቶች እርዳታ ከማስተባበር ይልቅ በመንግስቱ ላይ ፕሮፓጋንዳ በማስተባበር ላይ አትኩረዋል ሲሉ ኮንነዋል። ይህንን ዘገባ በመጽሔት ክፍለ ጊዜ በአብይ ርዕስ ይዘነዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና፣ በአፍሪካ ሀገሮች በኮቪድ-19 ህመም ሆስፒታል የሚገቡት ሰዎች ቁጥር በፍጥነት እየጨመረና የኦክስጂንና የጽኑ ህሙማን መኝታ እጥረት ባየለበት በአሁኑ ወቅት በሽታው ሳቢያ ባለፈው ሳምንት ህይወታቸውን ያጡት ሰዎች ቁጥር ከቀደመው ሳምንት በ40% መጨመሩን የዓለም የጤና ድርጅት አስታወቀ። ባለፈው ሳምንት በኮቪድ ምክንያት ህይወታቸውን ያጡት ሰዎች 6273 እንደነበረና ከዚያ በቀደመው ሳምንት ግን 4384 እንደነበረ የዓለም የጤና ድርጅቱ መግለጫ በንጽጽር አስቀምጦታል። ባለፈው ሳምንት በኮቪድ ምክንያት ከሞቱት ሰዎች መካከል 83% በናሚቢያ፣ ደቡብ አፍሪካ፣ ቱኒዥያ፣ ዩጋንዳና ዛምቢያ ውስጥ መሆናቸውን መግለጫው ጨምሮ ገልጿል። በአህጉሪቱ በኮሮና ቫይረስ የሚያዘው ሰው ቁጥርም ላለፈው 8 ተከታታይ ሳምንት እየጨመረ መሄዱን ጨምሮ አስታውቋል። በዚህ ሳምንት ማክሰኞ ከ6 ሚሊዮን እንዳለፈ ገልጾ ባለፈው ወር ብቻ ቁጥሩ በ1 ሚሊዮን መጨመሩንና በዚህ ደረጃ ባጭር ጊዜ ሲጨምር ይህ የመጀመሪያ መሆኑን ሳይጠቅስ አላለፈም። በቫይረሱ ለሚያዙ ሰዎች ቁጥር ማሻቀብ ምክንያቶቹን ሲዘረዝርም አንድም ሰዎች ወረርሽኙን ለመከላከል በሚያስፈልጉት ቁልፍ እርምጃዎች መሰላቸቱና የተለያዩ የቫይረሱ ዝርያ አይነቶች በይበልጥ እየተስፋፉ መምጣታቸው መሆኑን አውስቷል። ከሁሉም በፍጥነት የሚተላለፈው ዴልታ የሚባለው የኮሮና ዝርያ 21 የአፍሪካ ሀገሮች መታየቱን ገልጾ አልፋ የሚባለው በ35 ቤታ የተባለው ዝርያ ደግሞ 30 ሀገሮች ውስጥ እንደታየ የዓለም ጤና ድርጅት አስታውቋል። የሱዳን ምክትል ፕሬዚዳንት ትናንት ረቡዕ አጎራባቿን ደቡብ ሱዳንን መጎብኘታቸው ተገልጿል። ወደዚያ የተጓዙት ሀገራቸው ለጎረቤቷ ለደቡብ ሱዳን ያላትን ድጋፍ ለመግለጽና ለሀገሪቱ መንግስትና ታጣቂዎቹ ቡድኖች በሙሉ የሰላም ስምምነታቸውን ተግባራዊ እንዲያደርጉ ለመማጸን መሆኑ ተገልጿል። የሱዳን የሽግግር መንግስት ምክትል ፕሬዚደንት መሐመድ ሐምዳን ዳጋሎ ከደቡብ ሱዳን ፕሬዚደንት ሳልቫኪር ጋር ተወያይተዋል። ከውይይታቸው በኋላ በሰጡት መግለጫ የሰላም ስምምነቱ ተፈራራሚዎች እስካሁን ተግባራዊ ያልሆኑትን የጸጥታ አደረጃጀትና ሌላም የስምምነቱ ክፍሎች ስራ ላይ እንዲያወሉ ሱዳን ድጋፍ መስጠቷን ትቀጥላለች ሲሉ ቃል ገብተዋል። ፈረንሳይ ማሊ ውስጥ ካሏት የጦር ሰፈሮች የተወሰኑትን ለመዝጋት በቅርቡ ያደረገችው ውሳኔ ከማሊ ሕዝብ በኩል ድብልቅ ምላሾች እየተሰማበት ነው። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሀገራቸው በዘንድሮ የአውሮፓ 2021 ዓ.ም ማብቂያ ማሊ ውስጥ ካሏት የጦር ሰፈሮች መካከል 3ቱን እንደምትዘጋና ሂደቱ በሚቀጥለው ዓመት አጋማሽ እንደሚጠናቀቅ ባለፈው ሳምንት ነው ያስታወቁት። የፈረንሳዩ ፕሬዚደንት ውሳኔውን ይፋ ያደረጉት ባለፈው ሳምንት የቡርኪና ፋሶ፣ የኒጀርና የማሊን ጨምሮ የአምስቱን የአፍሪካ ሳህል አካባቢ ሀገሮች መሪዎች ጉባኤ ማብቂያ ላይ ነው። ቪኦኤ ያነጋገራቸው አንዳንድ ነዋሪዎች ፈረንሳይ ማሊ ውስጥ ያላትን ኃይል ለመቀነስ መወሰኗ እንዳሳዘናቸው ሲገልጹ፣ ሌሎች ደግሞ ምንም ውጤት ስላላመጡ ቢወጡ ይሻላል ማለታቸውንና ሌሎች ደግሞ የተለያዩ ሰራዊቶች ቢኖሩም የጸጥታው ሁኔታ ስላልተቀየረ የራሳችንን ቀውስ ራሳችን መፍትሄ ብንፈልግለት ይሻላል ይውጡ ማለታቸውን ዘገባው አትቷል። በያዝነው የአውሮፓውያኑ 2021 የመጀመሪያ አጋማሽ ባህር አቋርጠው አውሮፓ ለመግባት በጉዞ ላይ ሳሉ ለህልፈት የተዳረጉ ፍልሰተኞች ቁጥር ባለፈው ዓመት በተመሳሳይ ጊዜ ከነበረው ጋር ሲነጻጸር በእጥፍ እንደጨመረ ዓለም አቀፉ የስደተኞችና ከስደት ተመላሾች ጉዳይ ድርጅት IOM አስታወቀ። ሳቢና ካስቴልፍራንኮ ከሮም ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ባህር አቋርጠው አውሮፓ ለመዝለቅ በሚያድርጓቸው ጉዞዎች ላይ ህይወታቸውን ለማጣት የሚዳረጉት ሰዎች ቁጥር በእጅጉ መጨመሩ ያሳሰበው መሆኑን ነው IOM ያስታወቀው። ድርጅቱ በትላንቱ መግለጫው ይፋ እንዳደረገውም በያዝነው የአውሮፓውያኑ 2021 የመጀመሪያዎቹ 6 ወራት ውስጥ ብቻ አውሮፓ ለመግባት በጉዞ ላይ ሳሉ ህይወታቸውን ያጡት ሰዎች ቁጥር 1146 መድረሱንና ይህም አሃዝ ባለፈው ዓመት ተመሳሳይ ጊዜ ከተዘገበው የፍልሰተኞቹ ተመሳሳይ ክፍት አጋር ሲነጻጸር ከእጥፍ በላይ መሆኑ ነው። ከነኚህም አብዛኞቹ የሞቱት የሜዲትራኒያን ባህር አቋርጠው ለመሻገር ሲሞክሩ ነው። አመቱ ባህር ተሻግረው መሰል ጉዞ ለማድረግ በመኮሩ ሰዎችን ቁጥር በአጠቃላይ በከፍተኛ ደረጃ መጨመሩንና ቁጥራቸው ከ31500 በላይ የሚደርሱ ሰዎች በሰሜን አፍሪካ ባለስልጣናት መያዛቸው ተዘግቧል። ባለፈው አመት በተመሳሳይ ወቅት በጠረፍ ባለስልጣናት ቁጥጥር ስር የዋሉትና ከአደጋው የተረፉ ሰዎች ቁጥር በጠቅላላው ከ23000 በመጠኑ ብቻ ከፍ ያለ እንደነበር ነው የተመለከተው። ከፍልሰተኞቹ የሚበዙት ከቱኒዚያ ተነስተው ወደ ጣሊያን በማምራት ላይ የነበሩ መሆናቸውን ባለስልጣናቱ ጨምረው ገልጠዋል። የጣሊያን የሀገር ውስጥ ጉዳይ ሚኒስትር ሉቻና ላሞርጄዜ ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ባህር አቋርጠው ከዚያ የሚደርሱት ፍልሰተኞች ቁጥር በከፍተኛ መጠን እየጨመረ መምጣቱ ያሳሰባቸው መሆኑን ተናግረዋል።
L'Italia sta sopportando davvero tanto le conseguenze di questa crisi, quindi è giusto che essendo migrante economico
በዚያች ሀገር ከተከሰተው ከፍተኛ የመጣኔ ሀብት ቀውስ ጋር ተያይዘው ባለፈው የሐምሌ ወር ከቱኒዚያ የመጡ ስደተኞች ቁጥር በእጅጉ መጨመሩን የተናገሩት ላሞርጄዜ ጣሊያን ውስጥ መቆየት የማይፈቀድላቸውና ወደ ሀገራቸው እንዲመለሱ የሚደረጉ የኢኮኖሚ ስደተኞች ናቸው ብለዋል። ይህ በእንዲህ እንዳለም ከባህር ሰጥሞ የሚያልቀውን ስደተኛ ህይወት ለመታደግ አገሮች አስቸኳይ እርምጃዎችን መውሰድ አለባቸው ሲሉ የአይኦኤም ዋና ዳይሬክተር አንቶኒዮ ቪቶሪኖ ጥሪ አቅርበዋል።
አሉላ ከበደን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
እኛም ቆንጅታዬን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 8 2013 ዓ.ም ዝግጅታችን ነው።
ቢያንስ በእኛ በኩል ማድረግ የምንችለው የሰፕላይ ችግር እንዳለባቸው እናውቃለን። የሰፕላይ ችግራቸው እንዲፈቱ የሱዳን መንገድ እንከፍትላቸዋል። ምዕራብ ትግራይ በአጭር ጊዜ ውስጥ ነጻ የሚወጣ ይሆናል። የጅቡቲ መንገድ መጠቀም ይችላሉ። ስለዚህ በእኛ በኩል የምናደርገውን ሁሉ እናደርጋለን።
የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳን የሰማችሁት። ስለ እርዳታና ስለ ውጭ ድርጅቶች በተመለከተ ከተናገሩት የተቀነጨበ ነው። በክፍል ሁለት አጋማሽ ቃለ ምልልሳቸውን ይዘን እንቀርባለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንወሰዳችሁ። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ዛሬ በሰጡት መግለጫ በእርዳታ አቅርቦት ሰበብ ህወሓትን የሚያስታጥቁ የሰብአዊ እርዳታ አስተባባሪዎች መኖራቸውን በመጠቆም መንግስት አንዳንድ የሰብአዊ እርዳታ ድርጅቶችን ከሀገር ሊያስወጣ እንደሚችል አስጠንቅቀዋል። ህወሓት ጦርነት ለመቀስቀስ ትንኮሳ እየፈጸመ እንደሚገኝም የገለጹት አምባሳደር ሬድዋን ትንኮሳው ከቀጠለ መንግስት የተኩስ አቁም ስምምነት ውሳኔውን በማጤን እርምጃ ለመውሰድ እንደሚገደድ ተናግረዋል። ዓለም አቀፉ ማህበረሰብም የህወሓትን ድርጊት እንዲያወግዝ ጠይቀዋል። ይሁን እንጂ የትግራይ ክልልን ወደ መምራት ዳግም መመለሳቸውን የገለጹት ዶክተር ደብረጽዮን ገብረ ሚካኤል የክልሉ ህዝብ መብቶቹን ሙሉ በሙሉ ለማስከበር የጀመረውን ትግል እንደሚቀጥል ማስታወቃቸው ይታወሳል። አምባሳደር ሬድዋን ዛሬ መግለጫ ሲሰጡ ኢትዮጵያ በታሪኳ ከተጋፈጠቻቸው አስከፊ ፈተናዎች አንዱን በአሁን ወቅት በመጋፈጥ ላይ መሆኗንና ሀገሪቱ እንድትበተን ጫናዎች እየበረቱ እንደሚገኙ አስታውቀዋል። ወዳጅ ሀገራት ድጋፍ እንዲያደርጉም ጠይቀዋል። በትግራይ ካለው የሰብአዊ መብት ጥሰት ጋር በተያያዘ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የጸደቀውን የውሳኔ ሀሳብ በኢትዮጵያ ላይ ማዕቀብ ለመጣል የተደረገ ቅድመ ሁኔታ በማለት አምባሳደር ሬድዋን በጽኑ አውግዘዋል። ዝርዝሩን ኬኔዲ አባተ አጠናቅሮታል፣ እንደሚከተለው ይቀርባል።
የኢትዮጵያ መንግስት አወጅኩ ያለውን የተናጥል ተኩስ አቁም ተከትሎ ከተፈጠሩ ክስተቶች ጋር በተያያዘ የዓለም አቀፉን ማህበረሰብ ምላሾችና የመንግስትን ቀጣይ ውሳኔ በማስመልከት የውጭ ጉዳይ ሚኒስቴር ዛሬ መግለጫ ሰጥቷል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን የፌዴራል መንግስቱን አቋም ባንጸባረቁበት መግለጫቸው የተናጥል ተኩስ አቁሙ የኢትዮጵያ መንግስት ተኩስ እንዲያቆምና ያልተገደበ የሰብአዊ ተደራሽነት እንዲፈቅድ ሲወተውቱ ለቆዩ ዓለም አቀፍ አካላት ምላሽ ይሆናል ተብሎ ቢታሰብ አፍራሽ ብለው የገለጿቸው ዝንባሌዎች በስፋት መቀጠላቸውን ገልጸዋል። ለዚህም ከተኩስ አቁም ውሳኔው በኋላ አንዳንድ ያሏቸው አካላት ውሳኔውን ለማጣጣልና ለማሳነስ መሞከራቸውን፣ ከህወሓት ወገን የሚደረጉ ያሏቸውን ትንኮሳዎች ከማውገዝ አንጻር ያለው ተነሳሽነት አናሳ መሆኑን፣ እንደ እርሳቸው ገለጻ ህወሓት ህጻናትን ለጦርነት መልምለው ሲያሰልፍ በዝምታ ከመመልከት ባለፈ አንዳንድ ዓለም አቀፍ ሚዲያዎች ድርጊቱን በአዎንታዊነት መዘገባቸውንም በማሳያነት ጠቅሰዋል። ይህም ግጭቱ እንዲቆም ይፈለግ ነበር ወይ የሚል ጥያቄ መንግስት እንዲያነሳ ማስገደዱን ነው አምባሳደር ሬድዋን የተናገሩት።
መንግስት ተኩስ አቁሞ አካባቢውን ለቆ የወጣው ለህዝቡም እረፍት ለሰላምም እድል ለመስጠት እንጂ የግጭቱን ቀጠናና ስፍራ ለመቀየር አልነበረም። ይህ ውደት በግላጭ እየታየ ባለበት ሁኔታ ሁላችንም ስንጠይቀው ስንወተውትለት የነበረውን የተኩስ ማቆም ለህዝቡ ፎይታ የመስጠት እርዳታ ለማድረስ የሚያስችል መደላደል የመፍጠርን አስፈላጊነት ይጎዳልና መቆም አለበት ብሎ የሚኮንን አካል ብዙ አለመሆኑ፣ በእርግጥም የግጭቱ መቆም ይፈለጋል የሚል ጥያቄ መንግስት እንዲያነሳ አስገድዶታል።
ከሁለት ሳምንታት በፊት የተራድኦ ስራውን በድጋሚ ከጀመረ በኋላ ባለፈው ሰኞ ዕለት በ50 የጭነት መኪኖች 900 ቶን የሚመዝን የምግብ ድጋፍ ወደ መቀሌ ማድረሱን ያስታወቀው ዓለም አቀፉ የምግብ ፕሮግራም WFP አስቸኳይ የምግብ ድጋፍ ያስፈልጋቸዋል ላላቸው 4 ሚሊዮን ሰዎች ከፍተሻ ጋር በተያያዘ ድጋፍ በፍጥነት ማቅረብ እንዳልቻለ አስታውቋል። ሌሎች የረድኤት ድርጅቶችም አሁንም ድረስ ያልተገደበ ተደራሽነት እንዲኖር መጠየቃቸውን ቀጥለዋል። ይሁንና አምባሳደር ሬድዋን በሰጡት መግለጫ ሰብአዊ እርዳታ ለማቅረብ የሚያስችሉ ምቹ ሁኔታዎች መፈጠራቸውን በመግለጽ በመንግስት ላይ የሚቀርቡ ስሞታዎችን አውግዘዋል።
መንግስት በስፍራው በነበረበት ወቅት የሚስተጋባው ክስ መቀጠሉ አብዛኛዎቹን ችግሮች ፈቶም እያለ በራ ፈቅዶ እያለ በራ ታግዷል ማለት፣ በተለይ በአፋርና በአማራ በትግራይ ደቡብ ክልል አካባቢ ላይ እህል መግባት የሚቻልበት እርዳታ ማሳለፍ የሚቻልበት ምቹ ሁኔታ ተፈጥሮ የጋራ ኮሚቴም ተዋቅሮ ከተባበሩት መንግስታት የተለያዩ አካላት ጋርና ከመንግስት የተቀናጀ ስራ እየተሰራ ባለበት ሁኔታ አንዳንዶች ብራሰልስም ኒውዮርክም ጄኔቫም ተቀምጠው አሁንም ያንኑ ክስና ስሞታ ለማስተጋባት ያላቸው ፍላጎትና ተነሳሽነት ሲታይ መሰረታዊ ፍላጎት እርዳታ የማቅረብ ነበረው የሚል ጥያቄ ለማስነሳት የሚጋብዝ ነው።
በአውሮፓ ህብረት አቅራቢነት በትግራይ ክልል ካለው የሰብአዊ መብት ጥሰት ጋር በተያያዘ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የጸደቀውን የውሳኔ ሀሳብም በጽኑ አውግዘዋል። አምባሳደር ሬድዋን ሁሴን ውሳኔውን በኢትዮጵያ ላይ ማዕቀብ ለመጣል የተደረገ ቅድመ ሁኔታ ብለው ነው የገለጹት።
ሰሞኑን ጄኔቫ ላይ ተካሄደው የተቀናጀ ማዕቀብ ለመጣል ቅድመ ሁኔታ የሚሆን ለጊዜው በአንዳንድ አካላት አሁንም ፍንጭ የሚታይበት ያለው ነገር ግን የጋራ ምርመራን በተመለከተ በአካባቢው ላይ ግጭት ከተፈጠረበት ጊዜ ጀምሮ በማንም ቢፈጸም በዜጎች ላይ ደረሱ የሚባሉ ጉዳቶችን የማጣራት ጉዳይን መንግስት አንድም ለአፍሪካ የሰዎችና ሰብአዊ መብቶች ኮሚሽን ሁለቱም ለተባበሩት መንግስታት ሰብአዊ መብት ኮሚሽን ግብዣ በማቅረብ በተለይም ከተባበሩት መንግስታት ሰብአዊ መብት ኮሚሽን ጋራ በጋራ ምርመራ ካሄደው ሰው መደበው ምርመራውም አንድ መልክ ይዞ እየተካሄደ ባለበት የተባበሩት መንግስታት ሰብአዊ መብት ኮሚሽንም ጥያቄ ባላቀረበበት መንግስት አልተባበረኝም የሚል ስሞታ በሌለበት ከባድ ድራማ በመስራት አንዳንድ ሀገሮችንም በማስፈራራት አንዳንዶቹንም በማባበል የውሳኔ ሐሳብ ቀርቦ በኢትዮጵያ ላይ ያቋም መግለጫ እንዲወጣ ለማድረግ የተደረገው እንቅስቃሴ መንግስት የወሰዳቸውን አውንታዊ ሁኔታዎችን በሙሉ በመካድ መንግስትን የማካለል ሂደቱን አጠናክሮ የመቀጠል ሁኔታ ታይቷል።
አንዳንድ የአውሮፓ ህብረትና ሌሎች የምዕራቡ ዓለም ሀገራት ባለስልጣናት እንደ አምባሳደር ሬድዋን አገላለጽ ጉዳዩ የግላቸው እስኪመስል ድረስ አንድ ወገንን የሚደግፍ አቋም በቋሚነት በማስተጋባት ኢትዮጵያን የማጨናነቅና የማዋከብ ተግባር አጠናክረው ስለመቀጠላቸውም ነው የተናገሩት። በእርዳታ አቅርቦት ሰበብ ህወሓትን የሚያስታጥቁ የሰብአዊ እርዳታ አስተባባሪዎች መኖራቸውን በመጠቆም መንግስት አንዳንድ የሰብአዊ እርዳታ ድርጅቶችን ከሀገር ሊያስወጣ እንደሚችልም አስጠንቅቀዋል።
አንዳንድ የሰብአዊ እርዳታ አስተባባሪዎች በሌሎች ሀገሮች እንደተለመደውና በአገራችንም ከዚህ በፊት ታይቶ እንደሚታወቀው በእርዳታ እህልና ከእርዳታ አቅርቦት ጋር በማያያዝ ሌላኛውን ወገን የማስታጠቅ በዚህም ምክንያት ቀውሱ እንዳይበርድ ለማድረግ የሚያስችል አፍራሽ ሚና እንደሚጫወቱ ይታወቃል። በሀገራችን ይሄ ከዚህ በፊት ተሞክሮ እንደሚታወቅ በዚህ ግጭት ውስጥም ባለፉት 8 ወራት ያጋጥመው እንደሚታወቅ ለዚህም መልክ መያዝ እንዳለበት መንግስት ሲያሳስብ ቆይቷል። አንዳንድ አካላትም በተለይም የተባበሩት መንግስታት ድርጅት ሰብአዊ እርዳታ እናስተባብራለን የሚሉ አንዳንድ ወገኖች በተናጠል ኢትዮጵያ ውስጥ ቁጭ ብለው እንዲያስተባብሩ ከተመደቡ ሰዎቻቸው ውጪ ከርቀት ላይ ሆነው ከእርዳታ ይልቅ ፕሮፓጋንዳ የማስተባበር ኢትዮጵያ መንግስት የማካለብ የማጠልሸት ስራ ዘመቻ በስፋት ከፍተው ይገኛሉ። ይህንንም መንግስት ለማስጠንቀቅ ሞክሯል። ጉዳዩ በዚህ የሚቀጥል ከሆነ አገር የማዳን ኃላፊነቱን ስለሚወጣ ከአንዳንዶቹ ጋር አብሮ የመስራት ሁኔታውን እንደገና እንደሚቃኘው አንዳንዶቹንም ከሀገር ለማስወጣት የሚገደድበት ምቹ ሁኔታ እየተፈጠረ በመሆኑ የተባበሩት መንግስታትም ይሁን ማንኛውም ኢትዮጵያን እረዳለሁ የሚል በእርዳታ ላይ መታጠር ሰብአዊነት ላይ ታጥሮ እንቅስቃሴ ማድረግ እንደሚገባው ለማሳሰብ ይወዳል።
የኢትዮጵያ መንግስት የተናጥል ተኩስ አቁም ውሳኔ በማሳለፍ ወታደሮቹን ከትግራይ ማስወጣቱ ለሰላም ሲባል የተደረገ ቢሆንም ዋጋ ያስከፈለ ነው ያሉት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን በህወሓት የሚደረገው ትንኮሳ ከቀጠለ ግን መንግስት ውሳኔውን በማጤን እርምጃ ለመውሰድ እንደሚገደድ አንስተዋል።
በሌላኛው ወገን የሚደረገው ትንኮሳ በዚሁ ከቀጠለ ግን መንግስት ያሳለፈውን ውሳኔ እንደገና ለማጤን በዚህ ምክንያት ሁሉን አቀፍ እርምጃ ለመውሰድ የሚገደድበት ሁኔታ እየተፈጠረ ይገኛል። የእውነትም ለሰላም የሚተጋ በእርግጥም ኢትዮጵያ ውስጥ ሰላም እንዲፈጠር የሚያስብ በእርግጥም የሰብአዊ ቀውስ እንዳይፈጠር የሚሰጋ በእርግጥም ኢትዮጵያ ስትቸገር እኛም እንቸገራን ብሎ የሚያስብ የዓለም ማህበረሰብ አካል በሌላኛው ወገን የሚደረገውን ትንኮሳ እንዲኮንን፣ እንዲያጋልጥ፣ እንዲያስቆም መንግስት ጥሪውን ያቀርባል። ይሄው በዚሁ ከቀጠለ ግን በየትኛውም ሰበብ በየትኛውም ምክንያት አገራችን እንድትፈርስ የሚፈቀድ መንግስት ስለማይኖር በዚህ ምርጫም የኢትዮጵያ ሕዝብ የወሰነው ውሳኔ ይህንኑ ስለሚያረጋግጥ መንግስት አስፈላጊውን እርምጃ ለመውሰድ ይገደዳል።
እርሳቸው ይህን ይበሉ እንጂ የትግራይ ክልልን ወደ መምራት ዳግም መመለሳቸውን የገለጹት ደብረጽዮን ገብረ ሚካኤል የክልሉ ሕዝብ መብቶቹን ሙሉ በሙሉ ለማስከበር የጀመረውን ትግል እንደሚቀጥል ማስታወቃቸው ይታወሳል። አምባሳደር ሬድዋን በዛሬው መግለጫቸው ኢትዮጵያ በታሪኳ ከተጋፈጠቻቸው አስከፊ ፈተናዎች አንዱን በአሁን ወቅት በመጋፈጥ ላይ መሆኗንና ሀገሪቱ እንድትበተን ጫናዎች እየበረቱ እንደሚገኙ ማስታወሰው ወዳጅ ሀገራት ድጋፍ እንዲያደርጉ ጠይቀዋል።
አንድ ሆነ እንዳንቆምና ተበትነ እንድንቀር በዚህም ሸብረክ እንድንል የሚደረገው ወከባ ተጠናክሮ ቀጥሏል። በእርግጥ ይሄ ሲባል በርካታ ወዳጆችም አሉ። ወዳጆቻችን የሚደርሰው ያለውን ዘመቻ አውቀው እንዲመከቱና እንዲያገዙን፣ ሌሎችም ኢትዮጵያ በታሪኳ ያጋጠሟትን ፈተናዎችን በጽናት ተቋቁማ እንዳለፈችው ሁሉ ይህን ጊዜም እንደምታልፈው በማወቅ ራሳቸውን ከእውነት ጋር እንዲያስታርቁ ጥሪ እናቀርባለን።
የኢትዮጵያ ሕዝብም ከወትሮው በተለየ አንድነቱን ጠብቆ ለመንግስት ድጋፍ እንዲያደርግ አምባሳደር ሬድዋን መልእክት አስተላልፈዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ك ኬኔዲ አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ወደ አማራ ክልል ባህር ዳር ነው የምንወስዳችሁ። በዘገባው የኢትዮጵያ መንግስት የወሰደውን የተናጥል ተኩስ የማቆም ስምምነት የጣሰው ህወሓት በአማራ ህዝብ ላይ ወረራ መፈጸሙን የተናገሩት የክልሉ ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ የክልሉ መንግስት የህልውና ዘመቻ ብሎ በሰየመውና ሁለተኛ ቀኑን ባስቆጠረ ዘመቻ ህወሓትን ወደ ነበረበት መመለስ እንደተቻለ ተናግረዋል። ማክሰኞ ዕለት ለአሜሪካ ድምጽ ቃለ ምልልስ የሰጡት የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ የትግራይ እናቶች ዘመቻ በሚል አዲስ ስያሜ በደቡብና ምዕራብ ትግራይ በጀመሩት አዲስ ዘመቻ ተወረዋል ያሏቸውን የትግራይ መሬቶች በማስመለስ ኮረምና አላማጣ ከተሞችን በቁጥጥር ስር ማስገባታቸውን መግለጻቸው ይታወሳል። አቶ ግዛቸው በበኩላቸው ህወሓት በአንድ ወገን በተደረገው የተኩስ አቁም ስምምነትን በመቀበል ለትግራይ ህዝብ እፎይታ በመስጠትና ራሱንም በመለወጥ ወደ ሰላም መመለስ ሲገባው በአማራ ህዝብ ላይ ክተት አውጆ እንደነበረ አስታውሰው በዚህም ምክንያት ከመከላከል ወደ ማጥቃት መሸጋገራቸውን ተናግረዋል። በሌላ በኩል ህወሓት በኢትዮጵያ ላይ እያደረሰ ነው ያሉትን በደል በተመለከተም ዓለም አቀፉ ማህበረሰብ ፍትሐዊና ሚዛናዊ አካሄድ እየተከተለ አይደለም ሲሉ ተችተዋል። አቶ ግዛቸው የሰጡትን መግለጫ የተከታተለችው ዘጋቢያችን አስቴር ምስጋናው ዝርዝሩን ታስደምጠናለች።
የፌዴራል መንግስቱ በትግራይ ክልል የሚያካሄደውን ዘመቻ አንዳንድ የውጭ ኃይሎች እየተመለከቱት ያለው በተሳሳተ መንገድ ነው ይላሉ የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ግዛቸው ሙሉነህ። ትክክለኛ መረጃ ቢሰጣቸውም መቀበል አይፈልጉም በማለትም ተናግረዋል። ከዚህ የተዛባ አመለካከት ተነስተው የሚሰጡት ውሳኔም ሚዛናዊ አይደለም ብለዋል። የአንድ ወገን የተኩስ አቁም ስምምነት በነበረበት ጊዜ ህወሓት ንጹሐን የትግራይ ተወላጆችንና የኤርትራ ስደተኞችን ሲገድል አንድም ድምጽ የሆነ ናቸው ኃይል አለመኖሩ እንዳሳዘናቸውም አቶ ግዛቸው ገልጸዋል።
በሚያሳዝን ሁኔታ ትነግ እንደፈለገ በማይካድራ ከ1200 ዜጎች በላይ በግፍ ሲጨፈጭፍ አሁን ከሰሞኑ ከተኩስ የአንድ ወገን የተኩስ አቁም ስምምነት ከተደረገ በኋላ ጭምር ኤርትራውያን የሚገኙበትን ካምፕ ድረስ በመሄድ ኤርትራውያንን ሲጨፈጭፉ ሲያፈናቅሉ ባገኙት አጋጣሚ አማራ ክልል ወሰን ጋር ገብተው ተሻግረው መጠው ተከዜን ተሻግረው መጠው የሚያገኙትን ሲገሉ ሲዘርፉ ምንም አይነት ድምፅ አያሰሙ። በተግባር እየተዘረፈ በተግባር እየተጨፈጨፈ ምንም አይነት ነገር ማለት አይፈልጉ። ነገር ግን በውሸት በህወሓት ፕሮፓጋንዳ ህወሓት በስልጣን ዘመኑ ከፍተኛ ከኢትዮጵያ በዘረፈው ዶላር የሚያስተዳድራቸው የህወሓት አክቲቪስቶች አሜሪካ ሆነው መንገድ ዳር ስለተኙ ስለተንከባለሉ ይሄንን እንደ እውነት በኮንስፓይረሲ እየወሰዱ ስለኛ ያወራሉ፣ እኛ ላይ ጫና ይፈጥራሉ። ይሄ በግልጽ የኢትዮጵያን ትንሣኤ ካለመፈለግ ተለይቶ የሚታይ አይደለም። ይህን በተግባርም ጭምር እያሳዩት ስለሆነ ፍትሐዊ ባልሆነ መንገድ ጣልቃ እየገቡም ጭምር ጫና ለማድረስ ቢሞክሩና ትክክለኛውን ነገር አውቀው እንኳን ለማገዝ ባይችሉ እንኳን ዝም ብሎ መቀመጥ ሲችሉ የሚያደርጉትን ጫና በፍጹም የማንቀበለው እንደሆነ ለማንሳት ነው።
አንዳንድ የውጭ ሚዲያዎችንም ጭምር ተችተዋል። ህወሓት ህጻናትና ሴቶችን ለጦርነት ሲማግድ እየተመለከተ አንድም ዓለም አቀፍ ሚዲያ መዘገብ አለመቻሉ እንዳሳዘናቸው ቃል አቀባዩ አክለው ገልጸዋል።
በተግባር ሚዲያዎች ገብተው እንዲዘግቡ ፈቅደናል። ቦታው ድረስ የትኛውም የዩኤን አደረጃጀት ገብተው እንዲያዩ ፈቅደናል። ነገር ግን እውነት ለመናገር አይፈቅዱም። በሙሉ አንዳንዶቹ የምዕራባውያን ሚዲያዎችም ለዚህ የተሸጡ ናቸው። እውነት እያደር መታወቁ አይቀርም። እኛ ግን እውነት አለን። እኛ ግፉአንን ለማንነታችን ላይ የመጣብንን ለመከላከል ነው ወደ ውጊያ እየገባን ያለው። ይሄ አጠናክረን ነው የምንቀጥል።
የህወሓት አጀንዳ ኢትዮጵያን ማፍረስ ነው ያሉት አቶ ግዛቸው ኢትዮጵያ ስትፈርስ ቆሞ የሚመለከት ዜጋ ስለሌለም ሁሉም ክልሎች ልዩ ኃይላቸውን ወደ ግንባር እየላኩ እንደሆነ አስታውቀዋል። በዚህ መሰረት የኦሮሚያ፣ ሲዳማ፣ ሶማሌ፣ ደቡብና ሌሎች ክልሎች ልዩ ኃይሎች ወደ ግንባር እየተንቀሳቀሱ እንደሆነ አቶ ግዛቸው አስታውቀዋል።
የኦሮሚያ ብሔራዊ ክልላዊ መንግስት እና የሲዳማም ብሔራዊ ክልላዊ መንግስት ልዩ ኃይላቸውን እየላኩ ያሉት በተወካዮች ምክር ቤት ጭምር አሸባሪ ቡድን ተብሎ የተፈረጀ የጋራ ጠላታችን ስለሆነ የጋራ ጠላታችን ደግሞ በህልውና የመጣው በኢትዮጵያ ህልውና ላይም ጭምር ስለሆነ ግጭቱ በአማራና በትግራይ ብቻ ስላይደለም ኢትዮጵያ እናፈርሳለን በቅርብ ቀን እያሉ ነው የሚሰብኩት። እንግዲህ መቼ እንደሚያፈርሷት ባይታወቅም የሚሳካላቸው እንደማይሆን በውል ቢያውቁም የህዝብን ለውጥ አፈንግጦ የወጣው የጋራ ጠላት ስለሆነ ትነግ እሱን ለመዋጋት ወረራውም የጋራ ስለሆነ አማራ ክልል ደግሞ የኢትዮጵያ አንድ አካል ስለሆነ ከክቡር ጠቅላይ ሚኒስትሩ ጀምሮ በማንነታችን ላይ የመጣ ስለሆነ እንግዲህ ድሉን አልጠቀም ካለ ምንም ማድረግ ስለማይቻል በዚያ ደረጃ ያገዙን እንደሆነ መታወቅ አለበት ማለት ነው።
የክልሉ መንግስት የህልውና ዘመቻ ብሎ የሰየመው ጦርነት ሁለተኛ ቀኑን እንደያዘ የገለጹት አቶ ግዛቸው ዘመቻው ውጤታማ መሆኑን ወደ ዝርዝር ሁኔታዎች ሳይገቡ ተናግረዋል። የትግራይ ክልልን በድጋሚ መምራት መጀመራቸውን የገለጹት ደብረጽዮን ገብረ ሚካኤል በሰጡት መግለጫ ውጊያ የሚያካሂዱት በኃይል ተያዙ ያሏቸውን አካባቢዎች ለማስለቀቅ እንደሆነ ተናግረዋል። ባለፉት 8 ወራት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድራቸው የነበሩ መሬቶችን በኃይል የያዛችሁ አካላት በአስቸኳይ ለቃችሁ እንድትወጡ በማለት ያስጠነቀቁ ሲሆን ይህ ካልሆነ መብታችንን በትግላችን እናስከብራለን ማለታቸው ይታወሳል። ዶክተር ደብረጽዮን የክልሉ ህዝብ መብቶችን ሙሉ በሙሉ ለማስከበር የጀመረውን ትግል እንደሚቀጥልም ገልጸዋል። የአማራ ክልል መንግስትና አንዳንድ የፌዴራል መንግስት ባለስልጣናት ግን ህወሓት የወልቃይትና ራያ አካባቢዎችን ወደ ትግራይ ያካለለው ከ30 ዓመታት በፊት የጨበጠውን ስልጣንና የነበረውን ጉልበት በመጠቀም እንደሆነ ተናግረዋል። ቦታዎቹ ወደ ትግራይ የተካለሉት የኢትዮጵያ ህገ መንግስት ከመጽደቁ በፊት እንደሆነ በማስታወስም ሂደቱ ህጋዊ መሰረት እንደሌለው ይገልጻሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ከአሜሪካ ድምጽ የትግረኛ ዝግጅት ክፍል ባልደረባ ሳራ ፍሳህየ ጋር ከትላንት በስቲያ ቃለ ምልልስ ያደረጉት የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ በዛሬው ክፍል ሁለት ቃለ ምልልሳቸው ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ ትጥቅ እንዳይፈታ ያስጠነቀቁት ለምን እንደሆነ ተጠይቀው ከሚያብራሩበት የቃለ ምልልሱ ሁለተኛ ክፍል ይጀምራል።
ጥያቄ ነው። ትጥቅ አንፈታም ሳይሆን መታጠቅ አለበት። ከጠላቶቻችን ነው መሳሪያውን የምንነቀው፣ እንታጠቃለን። ካልታጠቅም በስተቀር በጠላቶቻችን ፍላጎትማ ቢሆን የኢትዮጵያ ደመኛ ጠላት ኢትዮጵያን የማጥፋት የታወጀ አቋም ካለው የሻዕቢያ መንግስት ጋር በመሆን የትግራይን ህዝብ የቀጠቀጡ ኃይሎች መቼም ይተኙልናል ብለን አናምንም። አሁንም በእነሱ ችሎታ አይደለም ከተሞቻችንን ነጻ ወጣነው። በእነሱ ችሎታ አይደለም አብዛኛውን ትግራይ ነጻ ወጣነው። በጉልበት ነው፣ በወጣቶቻችን ጀግንነት ነው፣ በሰራዊታችን ጥንካሬ ነው፣ በህዝባችን ጽናት ነው። ይህንን ለአንድ አፍታም ቢሆን መዘንጋት የለብንም። አሁንም ቢሆን ዶክተር ደብረጽዮን እንዳለው ህዝባችን መታጠቅ መቻል አለበት። ዘብ ቆሞ መቀጠል መቻል አለበት። የማንንም እንጀራ የማመስ የማንንም ህይወት የማመስ ፍላጎት የለን። ህልውናችንን ለማረጋገጥ የሚያስችል ግን ንቃት ሊኖረን ይገባል። እዚህ ላይ ምንም ጥርጣሬ መኖር መቻል የለበትም። አሁንም ሰላማችን ዋስትና ኖሮት መረጋገጥ የሚችለው ድርድር የሚኖር አይኖር ስንታጠቅ ተደራጅተን ዘብ ስንቆም ነው። ለህልውናችን ዘብ ስንቆም ለአፍታም ቢሆን መዘጋት የለበትም። ትክክለኛ ጥሪ ነው።
ወደ እርዳታ ስራው እስኪ እንለፍና የዓለም የምግብ ፕሮግራም እርዳታ እየወሰድኩ ነው እያለ ነው እና እንዴት ነው የምታስተናግዱት?
እኛ ማንኛውም ለህዝባችን እርዳታ ሊያደርስ የሚችል ወገን ከአሁን በፊት በነ አብይ በሻዕቢያ አሁን ከሻዕቢያ ነጻ በወጡ አካባቢዎች ብዙ ናቸው ሊደርስበት የነበረውን መንገላታት እናስቆማለን። ህዝባችን ሊደርስ የሚችል እርዳታ እስከ መጨረሻው ማጠን መጠቀም ያስችልን ነጻ እንቅስቃሴ እንዲኖርላቸው እንፈቅዳለን። ለህዝባችን ስንል እንደተባለው ግን ተኩስ የማቆም አዋጅ አውጃለሁ የሚል መንግስት የዩኤን ከፍተኛ አመራሮችን ሳይቀር ለሰዓታት አግቶ ትግራይ እንዳይገቡ የአውሮፕላን እንቅስቃሴ እንዲታገል ፈቅጃለሁ ይላል። የአውሮፕላን እንቅስቃሴ በተለያዩ የቢሮክራሲ ምክንያቶች ወይ ተልቅ ያለ ካርጎ መሸከም የሚችሉ አውሮፕላኖች እንዳይሄዱ ከዚህ ከፍታ በላይ መውረድ አትችሉም የሚሉ ቴክኒካል የሆኑ ግን ክልከላ የተመሰረቱ ስራዎችን እየሰራ ይከልክላቸው ነው። WFP የዓለም ምግብ ፕሮግራም የሚባለው ከ65 በላይ ኮንቮዎች 2 ቀን ያክል ታግተው አፋር ውስጥ እስካሁንም የተራረፈ ሰራዊት አለው። ሌላ ስራ የለውም። ሌላ ቁም ነገር መስራት አይችልም። እርዳታን ለትግራይ ህዝብ እንዳይደርስ የማገዝ ስራዎችን ሲሰራ የቆየው ተባብሰ ድርጅት ዋና ጸሐፊ አንቶኒ ጉተሬስ በተደጋጋሚ ስልክ ይደውልለታል፣ ቃል ይገባለታል። ያው ቃል መግባት ችግር የለበትም። አብይ ቃል በገባ ሰከንድ እሷን የምትጻረር እርምጃ በሉተናንቶቹ በኩል ያዛል። እንደዚህ አይነት መልኩ ነው መንገላታት ያለው። ይሄን ቢያንስ በእኛ በኩል ማድረግ የምንችለው የሰፕላይ ችግር እንዳለባቸው እናውቃለን። የሰፕላይ ችግራቸው እንዲፈቱ የሱዳን መንገድ እንከፍትላቸዋል። ምዕራብ ትግራይ በአጭር ጊዜ ውስጥ ነጻ የሚወጣ ይሆናል። የጅቡቲ መንገድ መጠቀም ይችላሉ። ስለዚህ በእኛ በኩል የምናደርገውን ሁሉ እናደርጋለን። አብይና ተባባሪዎቹ እንደሰማሽው የአማራ ልዩ ኃይል እና የቀሩ ጥቂት የአብይ ወታደሮች አንደኛ የሰራዊታችን እንቅስቃሴ ያገቱ መስሏቸው አብዛኛው ላለፉት 8 ወራት ሰራዊታችን በግር ነው ሲንቀሳቀስ የነበረው። እኔም ጀምሮ ሁሉም የትግራይ መንግስት አካላት በግር ነበር ስንንቀሳቀስ የነበረው። ያው ባደረግነው ስትራቴጂካዊ ማጥቃት አሁን በርካታ መኪኖችን ይዘን ሰራዊታችን ማንቀሳቀስ የሚያስችለን አቅም የፈጠርን ቢሆንም ድልድይ በመስበር የሰራዊታችን እንቅስቃሴ ለማገድ የሞከሩ ኖረኞች ናቸው። ድልድይ መስበራቸው ዋና ዓላማው ግን ከሰራዊት እንቅስቃሴ በላይ በግር እንደሚመጣ ያውቃሉ፣ እንደሚደርስባቸው ያውቃሉ፣ በተግባርም ደርሶባቸዋል። ህዝባችን እርዳታ እንዳይደርሰውና በረሃብ እንዲያልቅ ለማድረግ ነው። እኛ ማድረግ የምንችለው እንቅስቃሴ እንዲያደርጉ መክፈት ያለብንን በር ከፍተን እርዳታ መግባት እንዲችል ነው። ከዛ ውጭ ግን ያው በአንድ እጅ ብቻ ሊያጨበጭብ አይችልም። በዛኛው ወገን ያለው እንቅፋት ለአንድና ለመጨረሻ ጊዜ የሚፈታበት ሁኔታ ካልተፈጠረ ህዝባችን መቸገሩ የሚቀጥል ነው የሚሆነው። ያ እንዳይሆን ማድረግ የሚያስችል ስራዎች ግን መስራት እንቀጥላለን።
አሁን እንግዲህ ያለው ጊዜ የእርሻ ጊዜ ነውና ይህንን በተመለከተ የሚሰሩ ስራዎች አሉ ወይ? ቢሮዎች ይንቀሳቀሳሉ? አቅርቦት አለ? ዘር፣ ማዳበሪያ ያሉ ነገሮች አሉ? ተዘጋጅተዋል? እንዴት እየተሰራ ነው? ገበሬው ጋር
አቅም በፈቀደ መጠን ማድረግ የሚቻሉ ነገሮች ለመስራት ይሞከራል። አሁን እያወራን ያለነው 8 ወር ሙሉ የትግራይን ህዝብ ለማጥፋት፣ የትግራይን ህዝብ በረሃብ ለማጥፋት፣ የትግራይ ህዝብ በሬ ሲያርድ፣ የትግራይ ህዝብ ፍየል ሲያርድ የኖረ ሀይል መጠራረግ የጀመረበት ወቅት ላይ ነው ያለ ነው። ስለዚህ የአቅርቦት ይወስ ነው የሚባለው ይሹ ሲሪየስ ችግር ያለበት ነው። ሆን ተብሎ ኢላማ የተደረገ ነው
ማለት እዛ ላይ አቶ ጌታቸው፣ የሰላም ሚኒስትሯ በቂ የሆነ ምግብ ክምችት አስቀምጠን አርሶ አደሩ ደግሞ ማዳበሪያና የመሳሰሉ ነገሮች አድለን የመጣ ነው ብለው በቅርብ ቀናት ተናግረው ነበር እና ያገኛችሁት ነገር የለም?
ምርጥ ዘር ምንተውና ተወሰኑ አካባቢዎች ማዳበሪያ ካሁን በፊት የገባ የሚመስሉ ማዳበሪያ የተገኘባቸው አካባቢዎች አሉ። የሰላም ሚኒስትሯ ለህዝቡ ምግብ አስቀምጠን ውስጥ ውስጥ ብላ ከሆነ የተለመደ ውሸት ነው። ህዝብን ለማስራብ የሚያስችል ማንኛውም ስራ የሰራ መንግስት ጦርነት የሚያውጅ የሰላም ሚኒስቴር ምትመራ ሴት ይህንን ጉዳይ ስላለች በዚህ ጉዳይ ላይ መለስበት ትንሽ ጊዜ ማባከል ነው የሚሆነው። አንዳንድ አካባቢዎች ላይ ከተራድኦ ድርጅቶች ጋር በተባበር የምግብ ሰፕላዮች ሊኖሩ እንደሚችሉ ማለት አልሚ ምግብ፣ ብስኩት ውስጥ ውስጥ ያለባቸው አካባቢዎች እንዳሉ አይተናል። ይሄ እኛ ስራ አይደለም። ያው እነዚህ እርዳታ ሰጭ ድርጅቶች ራሳቸው አንድ የሚያደርጉት ነው። አሁን እያወራን ያለ ነው ሲስተማቲክ በሆነ መንገድ ታርጌትድ በሆነ መንገድ የጠፋ የግብርና ኢንፍራስትራክቸር ነው እያነሳን ያለ ነው። የጠፋ እርሻ የማረስ አቅም ነው እያለ ያለ ነው። አንድ ምሳሌ ብቻ ስሻ አንድ አርሶ አደር ያሉኝ እግዚአብሔርም ጨከነብን በበሽታ ቢያጠፋን ምን ነበረበት? የማይበሉትን በሬ በሚያርዱ ሽፍቶች ለምን ያስፈጀናል? አሉ አንድ ሻኛ ለመውለድ በሬ አርደው እርሻ እንዳያስ የእርሻ መሳሪያዎች ይሰብራሉ፣ ያቃጥላሉ። እንደዚህ አይነት ነውረኛ ተግባር የፈጸሙ ሰዎች 8 ወር ሙሉ የፈጸሙት ከፍተኛ ጥፋት ያለበት ክልል ነው እያወራን ያለ ነው። ያለባት ትግራይ ነው እያወራን ያለ ነው። ስለዚህ የጥፋቱ መጠን ዝም ብሎ የሰላም ሚኒስትር ወይ የገሌ ሚኒስትር የሚባሉ ሰዎች ባወሩት እንትን ላይ ተመስርቶ ሊቃለል የሚችል ነገር አይደለም። ስለዚህ ይሄንን ለመስራት የሚያስችሉ ስራዎች አሁን ባለን አቅም ከኛ አቅም በላይ ነው። ከእርዳታ ሰጪ ድርጅቶች፣ ከሌሎች ግብረ ሰናይ ተቋማት በቀጣይም ግን ብዙ ተአምር የሰራ የትግራይ ኮሚኒቲ አለ፣ በመላው ዓለም ያለ ትግራይ በራሱ አቅም ይህንን ጉዳይ በአጭር ጊዜ ውስጥ መፍታት የሚያስችል ስራዎች እንሰራለን ብለን እናምናለን። የጥፋቱ መጠን ግን ሊቃለል የሚገባው ነገር እንዳልሆነ ማወቁ ተገቢ ይመስለኛል።
ምክትል ጠቅላይ ሚኒስትሩ ባለፈው ሳምንታት የዲፕሎማሲ ሰዎች ጋር አዲስ አበባ ከሚገኙ ጋር ባረጉት ንግግር ሁሉም ያካተተ ውይይት ይደረጋል ብለው ነበረ። ይህንንም ህወሓትን የሚያካትት ነው ብለዋልና ስለዚህ ነገር የሚያውቁት ነገር አለ?
ህወሓት ጋር እደራደራለሁ፣ እገሌ ጋር እደራደራለሁ፣ አልደራደርም ለማለት መብትም ስልጣንም አቅምም የለውም። አሁን ደመቀ በሀይል አስከብረዋለሁ ያለው መሬት በሀይል ማስከበር እንደማይችል ብቻ ሳይሆን የአማራ ህዝብና የትግራይን ህዝብ ደም አቃብቶ የራሱን እንጀራ ለመጋገር በሱ ዙሪያ የተኮልኮሉ ጥገኞችን ሀብት በሀብት ለማድረግ የጀመረው የነፍስ ግድያ እንቅስቃሴ በሀይል ማስቆም እንደምንችል በተግባር አሳይተናል። በቀጣይም እንቀጥልበታለን። አሁንም ብዙ የአማራ ወጣቶችን አደባብሮ ለማስፈጀት እየተንቀሳቀሰ ነው። አንዲት ስኩዌር ኢንች መሬት በህገ ወጥ መንገድ የተወሰደች የትግራይ መሬት ማንም ጥያቄ ሊኖረው ይችላል። ጥያቄ አለ ብዬ አላምንም። ጥያቄ ሊኖረው ይችላል። በህጋዊ መንገድ ብቻ ነው ሊመለስ የሚችለው። ይህንን ካደረገ በኋላ በሀይል ተደቁሶ ከወጣ በኋላ ከነገሌ ጋር ነው የምደራደረው፣ ከነገሌ ጋር አልደራደርም ለማለት ሞራልም የለውም አቅምም የለውም።
አድማጮች፣ የቃለ ምልልሱን ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ያገኙታል። በሌላ በኩል አቶ ጌታቸው የተከዜ ድልድይን በተመለከተ የተናገሩት ድልድዩን በተመለከተ የሰበሩት የህወሓት ታጣቂዎች መሆናቸውን በቅርብ ጊዜም ተመልሶ እንደሚጠገን የኢትዮጵያ መንግስት መግለጹ አይዘነጋም። ወደ ተከታዩ ዘገባችን እናልፋለን። በራያና አካባቢው የከፋ ሰብአዊ ጉዳት ሳይደርስ መንግስትም ሆነ ዓለም አቀፉ ማህበረሰብ ትኩረት እንዲሰጠው ከዋጃና ጥሙጋ አካባቢ በጦርነቱ ምክንያት ሸሽተው የመጡ የህብረተሰቡ ክፍሎች ለአሜሪካ ድምጽ ገለጹ። የሰሜን ወሎቹና ቆቦና ወልዲያ ከተሞች ከፍተኛ ቁጥር ያላቸውን ተፈናቃዮች እየያዙ መሆናቸውን ተሰምቷል። መስፍን አራጌ ወደ ከቆቦ ከተማ ተፈናቅለው መምጣታቸውን የተናገሩ የዋጃና ጥሙጋ ነዋሪዎችን በስልክ አነጋግሯል። በተከታዩ ዘገባ ይዳስሰዋል።
ራሱን የትግራይ ኃይል ብሎ የሚጠራው አካል ኮረም አላማጣ ዋጃንና ጥሙጋን መቆጣጠሩን ተከትሎ በሺዎች የሚቆጠሩ የአካባቢው ነዋሪዎች አካባቢያቸውን ለቀው ከሰሜን ወሎ ቆቦ እስከ ደሴ በሚገኙት ሮቢት፣ ጎብዬ፣ አራዱም፣ ወልዲያና ሌሎች ከተሞች እንዲሁም በሰሜን ወሎ በሚገኙት አዲስ ቀኝ፣ ራማ፣ ዞብል፣ ጎለሻ፣ ጀመዶ ማርያምና ሌሎች የገጠር ከተሞች ተሰደው መሄዳቸውን አስተያየት ሰጪዎቹ ይናገራሉ። ከዋጃ 15 ኪሎ ሜትር ምሽትን ተገና አድርገው በእግራቸው ተጉዘው ዛሬ ረፋዱ ላይ ቆቦ ከተማ መግባታቸውን አንድ የእድሜ ባለጸጋ ገልጸዋል።
መጀመሪያ ላይ ያው ልጆቻችንን ሚስቶቻችንን አሽተን ወደ ቆቦ አድርሼ ተመልሼ ቤት ጠብቃለሁ ብዬ ወደ ቤት ቀርቼ ነበረ። ከዛ ላይ ግን ትላንትና ውሎ ያው ባጃጅ አልቀረ፣ ያው ወጣት አልቀረ፣ በጣም እያሳደዱ ሲውሉ ያው እኔም ቤቴ ውስጥ ያው ተደብቄ ዋልሁኝ።
እነማን ናቸው የሚያሳደዱት?
የህወሓት ትግራይ የመጡ ወታደሮች ናቸው፣ ልዩ ኃይል እነሱ ናቸው። ያው ምንም ውጫጭንም አንድ አቁልፍህን ባለባጃጅን በጥፊ በእርግጫ በዱላ ያው በጥይት ባፈሙዝ ምናምን እያሉ ቢያንስ 20-30 በላይ ባጃጅ ወርሰዋቸዋል። መደብደባችን፣ ማልቀሳችን፣ የሁላ ችግር ፎቅ አልቀረ ምን አልቀረ ምን አልቀረ ያው በሙሉ ተዘርፏን። ጥሙጋ ዋጃ ጥሙጋ አላማጣ ላየሁም ሲያወሩ ነው እንጂ ባይን ያየሁት ዋጃ ጥሙጋ ነው። ወታደርም ነቅሎ ወጣ፣ ልዩ ኃይልም ነቅሎ ወጣ፣ የገባው ሚሊሻ የአማራ ክልል ነቅሎ ወጣ። እኛ እዚያ ላይ ባዶ ቦታ ላይ ያገኙን ያው ብዙ ነገር ብዙ አደጋና ብዙ ችግር አደረሱብን።
የትግራይ ልዩ ኃይል ወይም ደግሞ የህወሓት ኃይል አለ ካሉ እንዴት ብለው ሊመጡ ቻሉ ወደ ቆቦ ከዋጃ?
እኔም አይመጣሁበት ትላንትና ያው እንደዚያ ሲያሳደዱ የሆነ ጉድጓድ ነበረችኝ እና እዛች ውስጥ ገባሁኝ። ከዛች ጨለማ ላይ ተንተረሸ እራሽ ለራሽ እራሽ ለራሽ የሆነ ፕሮጀክት አለ በበቀሎ ውስጥ ለውስጥ አድርጌ ወጣ ወደ ይህ። ከዛ ሲነጋ ወደ ጮቢ ተጠግቼ ወደ ይህ ቆቦ ገባሁ። አሁን
ዛሬ ረፋዱን ከዋጃ ቆቦ ከተማ በእግሩ መግባቱን የሚናገረው ወጣት በበኩሉ በዋጃና አካባቢው ያለው ሁኔታ አሳሳቢና የከፋ ሰብአዊ ጉዳት ሊያስከትል የሚችል ነው የሚል ስጋት አለው።
ትላንትናና ትላንትና ወዲያ የተደበደበው እኛ እየተመታነ እኛ ፈርግጠል ድሬት ነው አመለጥ ነው እኔ ጭድ ውስጥ ነው ተቀርቅ ያደርኩት ለሊት ማለት ነው። ስለዚህ ጥሙጋ ላይ ገብተዋን በገ ጀሞ መከተት ጀምረዋል። ህዝብ እያለቀ ነው። እናቶች እኮ ወጣት እኮ እየደፈሩ ነው። ትናንትና እኮ የሞተው የኔ ታናሽ ወንድም ነው።
ወንድም በትናንትና ሁለት ነው የተገደለው
አይደለም። ከዛሬ 2010 ላይ እኛ በዛ ምክንያት እያሰቃዩኝ ነው። ህዝብ እየሞተ ነው። የሚደርስልን አካል አንድም አካል የለም። ሰው መሆን እስከሚያስጠላ ድረስ ነው እኛ የምንሰቃየው።
በርካቶቹ የዋጃ ጥሙጋና አላማጣ ነዋሪዎች መኖሪያ ቀያቸውን ለቀው መሰደዳቸውን የሚናገሩት አስተያየት ሰጪዎቹ ጥቂት አቅመ ደካሞችና ሴቶች ግን አሁንም አሉ ይላሉ። የቀሩትም ወደ ቆቦ እንዳይመጡ አደጋ እንደተጋረጠባቸው ነው የሚናገሩት።
አሁን ሲመሰረት ዙሪያውን የትግራይ ልዩ ኃይል እጥብር አድርገዋል። መውጣት ይተስኗቸዋል። በቃ አሁን ዋጃ ላይ ባጃጅ፣ መኪና፣ ሱቅ ምናምን ውራጎ በመኪና እየጫኑ እየወሰዱ ነው። አንድም ንብረት የምታገኘው ነገር የለም። ስለዚህ ህዝብ መውጣት አልቻለም። ያለው የተወሰነ ብልጦች አመለጥ ነው። እኛ ትናንትና ኬሻ ውስጥ በጭት ተቆጠረ ነው ሌላ ክምር ላይ ግማሾቹ አመለጥ ነው። እንደገና ከላሊበላ ከጎጃ መጎንደር የመጡ ዋጃ ላይ የሚሰሩ የቀን ወዛደሮች ሊሸሽ ስሉ በጥይት ወደ ሰባት ሰው ተመትተዋል።
የተወሰኑ አንዳንድ ባልሴቶች አዛውንት ትላልቆ እያደረጉ ያርጉ እንደሚሉ ትገኙ እንደሆነ እንጂ ሌላው ብዙ ያው ሲያሳድዱ ትላንትና እየሸሸን በረሃ ይገባለ የተመታም አለ የሚያነሳው ጠፍቶ ነው እንጂ ብዙ ራሱ የወደቀ የሞተ የወደቀ ሰው ይገኛል። ማን ያንሳው ማን ይግባ? ሀብቶች ራሱ እንደታሰሩ ነው ሀው የቀሩት። አሁን ልጆችና ሚስቴ ብቻ ናቸው አስቀድሜ ወደ ቆቦ ያሸሸኋቸው ገና ትላንት ወዲያ ከሶስት ቀን በፊት። ሌላ ግን ንብረታችን ቤታችን በሙሉ እንደ እየተወረረ ነው ያለው። አሁን
ተሰዶ ከመምጣቱ ባሻገር በስደት ላይ ለመኖር የሚያስፈልግን መሰረታዊ ነገሮች አለማግኘታችን ስቃያችንን አክብዶታል የሚል አስተያየት አላቸው ተፈናቃዮቹ።
እኛ እዚህ ጋር ላይ ማንም ዘመድ አዝማድ የለንም። ቤተክርስቲያን ላይ የሆነ ሰንበት ጻድቅ የሚበላ አለ፣ እዛ እየሄድን ቁርስ እየበላን ነው፣ ከዛ እየለመድን ነው። አንዳንድ የቆቦ ሰው እግዚአብሔር አምላክ የተመሰገነ በየትም ቦታ ላይ እየተንከባከቡን ነው። ማንም ዘመድ የለንም እዚህ ጋር ላይ።
የስልክ የመብራትና የውሃ አገልግሎት በአካባቢዎቹ መቋረጣቸውን የደረሰን መረጃ ያመለክታል። ተፈናቃዮቹ ዓለም አቀፉ ማህበረሰብ ይመልከተን፣ መንግስትም የሚጠበቅበትን ያድርግ የሚል መልእክት አስተላልፈዋል።
የትግራይ ህዝብ እንደዚህ አይነት የፌዴራል መንግስት እንዲህ አይነት ስህተት አደረሰብን እያለ እየተናገረ
ነበር ከዚህ በፊት። አሁን እኛ ጋር እየተደረገ ያለውን ነገር እኛ ጋር እየደረሰ ያለውን ሰቆቃ ግን ማንንም ሰው እየሰማልን ለዓለም መንግስት እየደረሰልን ስላልሆነ እንዲደርስልን ነው እኛ የምንፈልገው። በቃ የራያ ህዝብ ወደ አምሳያው ለመመለስ በመፈለጉ ምክንያት ዘር ተኮር ጥቃት እየደረሰበት ነው ያለው። የዓለም ህዝብ ይድረስልን። መንግስትም የሆነ መመሪያ ወርዶልን ባስቸኳይ መቼም ንብረት አናገኝም። ምናልባት ቤቱን ነቅሎ አይወስዱትም። መቼም ሰርተን እንኳን እንድንበላ ወደ ቤታችን ባስቸኳይ ብንመለስ ነው የሚሻለው። አሁን ቆቦ ላይ ብገባ ቆቦ ያለው ህዝብ በሙሉ የአላማጣ ወረዳ ህዝብ ቆቦ ነው ያለው። ብዙ የሚበላው አጥቶ የሚንከራተት አለ። ብዙ ደግሞ ትንሽ በኪስ ብር የያዘ እየገዛ እየበላ ነው አሁን ሳየው እና በጣም ትልቅ ስቃይ ነው ያለው እና በአስቸኳይ ገብቶ የሆነ መፍትሄ እንዲደረግልን ነው የምንፈልገው እኛ። ሲመሰረት ለራያ ህዝብ ድረሱላችሁ። በቃ በኋላ ዋይ ዋይ ሞተ እኛ ከቅራቅንቦ የነቀዘ ስንዴ እየተላከልን በኋላ ሞተባቸው ተብሎ የሚረዳልን የሚጠቅመን ነገር አንፈልግ። እኛ መጀመሪያ ላይ ህይወታችን ከብት ታስሯል ይታሰሩ፣ ብር እየተወሰደ ይሙት፣ ምንም ችግር የለም። መጀመሪያ ላይ ለእኛ ህዝብ በኋላ ወንድም አባት ሙቶ በአንተ እርዳታ አንፈልግም። መጀመሪያ ከመሞታቸው በፊት ህዝብ ይድረስልን።
ተፈናቃዮቹ ባነሷቸው ስጋቶችና አጋጠሙን ባሉት ጉዳት ዙሪያ ኮረምን ጨምሮ ራያን፣ አላማጣንና ዋጃን ተቆጣጥሯል የተባለውንና ራሱን የትግራይ ኃይል በማለት የሚጠራውን አካል አመራር ለማግኘት የስልክ መስመር ግንኙነት በመቋረጡ አልተሳካልኝም። የህወሀት ቃል አቀባይ ጌታቸው ረዳ ግን ከትናንት በስቲያ ለአሜሪካ ድምጽ ሬዲዮ በሰጡት መግለጫ አላማጣንና ኮረምን እንደተቆጣጠሩ ጠቁመው ውጊያውን በደቡብና ምዕራብ ትግራይ መቀጠሉን ተናግረው ነበር። በአንጻሩ የአማራ ብሔራዊ ክልላዊ መንግስት በትናንቱ መግለጫው ህወሀትን ወረራ እንደፈጸመበት ከሶ ከስልታዊ መከላከል ወደ ማጥቃት መሸጋገሩን አስታውቋል። የኢትዮጵያ መከላከያ ሰራዊት በህዝብ ግንኙነት ኃላፊው ኮሎኔል ጌትነት አዳነ በኩል ባስተላለፈው መልእክትም ሰራዊቱ ትዕዛዝ በሚሰጠው ጊዜ አስፈላጊውን እርምጃ ሊወስድ የሚያስችለው አቋም ላይ እንደሚገኝ መጥቀሱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በትግራይ ክልል በሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ አስታወቀ። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲው የኮሚኒኬሽንና የውጭ ግንኙነት ዲሬክተር በአካል ንጉሴ በክልሉ ከሚገኙ አራት የስደተኛ መጠለያ ጣቢያዎች ሽመልባና ህጻጽ የተባሉ ሁለት ጣቢያዎች ጦርነቱ በተጀመረበት ወቅት በህወሓት ጉዳት ደርሶባቸው ሲዘጉ ከተበተኑ ስደተኞች መካከል ከ9000 በላይ የሚሆኑት ተሰብስበው ወደ ተቀሩት ሁለት ጣቢያዎች መግባታቸውን ጠቁመዋል። ይሁን እንጂ አሁን ላይ ተበትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸውን እንዲሁም ከተከዜ ተሻግረው ማይጸብሪ አካባቢ በሚገኙት ሁለት ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን ተናግረዋል። ስደተኞቹ ያለባቸውን ስጋትና ችግሮች ከመቅረፍ ጋር በተያያዘ ዓለም አቀፍ ማህበረሰብ ኃላፊነቱን እንዲወጣም ጠይቀዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር በትግራይ ክልል የሚገኙ በሺዎች የሚቆጠሩ ስደተኞች ጉዳይ በእጅጉ እንደሚያሳስባቸው የገለጹ ሲሆን ከጉዳዩ ጋር በተያያዘ ከህወሓት ወገን እስካሁን የተባለ ነገር የለም። ኬኔዲ አባተ ዝርዝሩን ያሰማናል።
በትግራይ ክልል የሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ ከተለያዩ አቅጣጫዎች የሚወጡ ዘገባዎችን ዋቢ በማድረግ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ባወጣው መግለጫ አስታውቋል። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲው የኮሚኒኬሽንና የውጭ ግንኙነት ዳይሬክተር በአካል ንጉሴ በክልሉ ከሚገኙ አራት የስደተኛ መጠለያ ጣቢያዎች ሽመልባና ህጻጽ የተባሉ ሁለት ጣቢያዎች ጦርነቱ በተጀመረበት ወቅት ጉዳት ደርሶባቸው መዘጋታቸውንና ስደተኞች መበተናቸውን አስታውሰዋል። ከጣቢያዎቹ ከተበተኑት ከ19000 በላይ ስደተኞች መካከል ከ9000 በላይ የሚሆኑት ከተበተኑበት ተሰብስበው ወደ ተቀሩት ሁለት ጣቢያዎች መግባታቸውንና ከ5000 በላይ የሚሆኑት ደግሞ በአዲስ አበባ መመዝገባቸውን ጠቁመዋል።
ዳር አካባቢ ሁለቱን የስደተኛ መጠለያ ጣቢያዎች ማለትም ሽመልባንና ህጻጽን ህወሓት ጥቃት ፈጽሞባቸዋል። መጠለያ ጣቢያዎቹ ከዛ ጋር ተያይዞ ስደተኞቹ ወደየ አካባቢውም ወደ ተለያየ ቦታም ተበተኑ። ከዛ የህግ ማስከበሩን ስራ ተከትሎ ያደረግነው ምንድን ነው? አንደኛ አዲ ሐሩሽና ማይአይኒ ከተከዜ ወዲህ በመሆናቸው ወዲያው ህግ ማስከበሩ ስራ እንደተጀመረ አገልግሎት መስጠት ጀመርን። ከዛ የተበተኑትን ስደተኞች ማሰባሰብ ጀመርን። ወደ 19200 አካባቢ ነበሩ። ከነሱ ውስጥ 9000 አካባቢውን ሽሬ ላይ ያሰባሰብን ማያኒና አዲሃሮች ላይ ማስፈር ቻልን። ከዛ ተበትነው አዲስ አበባ የገቡ ነበሩ። አዲስ አበባ ላይ ከ5200 በላይ ተመዘገቡ። የኛ ግምት አሁንም ከፍተኛ ቁጥር ያላቸው ከአጣጥና ሽመል ጋር የመጡ ስደተኞች አዲስ አበባ ላይ እንዳሉ ነው።
የተበተኑ ሌሎች ስደተኞችንም ለማሰባሰብ ጥረት በሚደረግበት ወቅት የፌዴራል መንግስት ጦር ከትግራይ ክልል መውጣቱን ተከትሎ ስራው መቋረጡን አቶ ባካላንስ ተዋል። ይሁንና ከሽሬ አካባቢ የተገኙ 79 ስደተኞችን አፋር ወደሚገኘው በራህሌ የስደተኞች ጣቢያ በተመድ የስደተኞች ከፍተኛ ኮሚሽን አማካኝነት ለማዛወር ጥረት እየተደረገ መሆኑንም ጠቁመዋል። ይሁን እንጂ አሁን ላይ ተበትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸውን ነው የተናገሩት።
የፌዴራሉ መንግስት የተናጠል ተኩስ የማቆም ውሳኔ እንደወሰነና አካባቢውን የህወሓት ኃይሎች መቆጣጠር ሲጀምሩ እዛ ባሉ ሽሬ አካባቢ ተበትነው በነበሩ አዲግራትም በተለያዩ አካባቢዎች ባሉ ስደተኞች ላይ ጥቃት እየተፈጸመ እንደሆነ ሪፖርቶች መውጣት ጀመሩ። ይህን ሪፖርት ከእኛም ቀደም ብሎ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር እንዲህ አይነት መረጃዎች እየደረሷቸው እንደሆነ አውጥተው ነበር። መረጃውም እኛም እየተከታተልን ነበር። የሚመጡት መረጃዎች ተመሳሳይ ናቸው። ስለዚህ ስደተኞች ለጥቃት ተጋልጠዋል የሚል መረጃ አለ። ነገር ግን ፌዴራል መንግስቱ በሽሬና አካባቢው አሁን ፕሬዘንስ ስለሌለው እንደ አንድ የፌዴራል ተቋም እኛም ሙሉ በሙሉ መስራት አንችልም። ምክንያቱም የፌዴራል ተቋማት በሙሉ ከክልሉ ወጥተዋል።
አሁን እየተካሄደ ከሚገኘው ግጭት ጋር በተያያዘ ከተከዜ ተሻግረው ማይጸብሪ አካባቢ በሚገኙት ሁለት ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሚኒኬሽንና የውጭ ግንኙነት ዳይሬክተሩ ባካል ንጉሴ ገልጸዋል።
ይህን ተከትሎ አሁን በቅርቡ እንግዲህ ማይጸብሪ አካባቢ ከተከዜ ተሻግረው ጥቃት መፈጸም ጀምረዋል እና ጥቃቱ እንግዲህ ስደተኞችን መጥሎ የተው አይደለም። ዛሬም ሮይተርስ ያወጣውን ዘገባ አይተህ ከሆነ ስደተኞች ላይ ችግር እንደተፈጠረ እንደሱ አይነት መረጃዎች መውጣት ጀምረዋል እና ዲቴይል አሁን ምን ደርሷል ካልከኝ እሱን እንግዲህ ፈርዘር ማጣራት ይኖርብናል።
በማይኒና አዲያሩሽ የስደተኛ ጣቢያዎች የሚገኙ የኤጀንሲው ሰራተኞች አገልግሎት በመስጠት ላይ እንደሚገኙም የገለጹት አቶ ባካል ስደተኞቹ ካላቸው ስጋት ጋር በተያያዘ በሰሜን ጎንደር አዲስ ጣቢያ ለመመስረት የቦታ ርክክብ መፈጸሙን ተናግረዋል።
እኛ ዞሮ ዞሮ ስደተኞቹን ባለው ሁኔታ ከህወሓት በሚደርሰው ጥቃት ደህንነት እየተሰማን አይደለም የሚል ተከታታይ አቤቱታ በማቅረባቸው ከስደተኛ ተወካዮች ጋርም በተደረገ ተደጋጋሚ ውይይት ተቀያሪ መጠለያ ጣቢያ እንዲመሰረትላቸው ጥያቄ አቅርበው ነበር። ይህንን ለማድረግ ለረዥም ጊዜ ጥረት ስናደርግ ነበር። በመጨረሻ ሰሜን ጎንደር ዳባት ወረዳ ላይ አለምዋጭ የሚባል ቦታ ስደተኞችን ለማስፈር 91 ሄክታር አካባቢ መሬት ተረክበናል እና አሁን የሳይት ፕላኒንግ እየተሰራ ነው። ስደተኞችን ወደዛ አምጥቶ ለማሳረፍ በጣም ከፍተኛ ስራ እየሰራን ነው።
ስደተኞቹ ያለባቸውን ስጋትና ችግሮች ከመቅረፍ ጋር በተያያዘ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣም አቶ ባካል ጠይቀዋል።
አሁን ባለው ሁኔታ ችግሮችን ሲያጋጥሙ ዓለም አቀፉ ማህበረሰብ ችግር ሲፈጠር መንግስትን ከመውቀስ ባለፈ ኃላፊነታቸውን የመወጣት የሚፈለገውን ፈንድ የማቅረብ የሚፈለገውን አገልግሎት የማቅረብ ላይ በጣም ትልቅ ክፍተቶች አሉ። እሱ ላይ አበክረው እንዲሰሩና ቀርበው አገልግሎት እንዲሰጡ እንጠይቃለን።
የተመድ የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ከትናንት በስቲያ ሐምሌ 6 ባወጡት መግለጫ በትግራይ ክልል የሚገኙ በሺዎች የሚቆጠሩ ስደተኞች ጉዳይ በእጅጉ እንደሚያሳስባቸው ገልጸዋል። ኮሚሽነሩ በመግለጫቸው ኤርትራውያን ስደተኞች የአጸፋ ጥቃቶች፣ አፈናዎችና እስሮች እንደተፈጸሙባቸው ተአማኒና የተረጋገጠ ሪፖርት ደርሶናል ብለዋል። በስደተኞቹ ላይ ተፈጽመዋል ስለተባሉ ጥቃቶችና ሌሎች የወንጀል ድርጊቶች ከህወሓት ወገን እስካሁን የተሰጠ ምላሽ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። አሁን ደግሞ ወደ ሶማሌ ክልል ነው የምንወስዳችሁ። የሶማሌ ክልል ተፎካካሪ ፓርቲዎች የፊታችን ጳጉሜ አንድ ለሚካሄደው ምርጫና ከምርጫ በኋላ በክልሉና ሰላምና ልማት ላይ በጋራ የሚመክሩበት ምክር ቤት ማቋቋማቸውን አስታወቁ። የምክር ቤቱ ሊቀመንበርና የምዕራብ ሶማሌ ዴሞክራሲያዊ ፓርቲ ፕሬዚዳንት አቶ ሂርሲ ዶልን አዲስ ቸኮል አነጋግሯቸዋል።
በሶማሌ ክልል የፊታችን ጳጉሜ ለሚካሄደው ክልላዊና ሀገር አቀፍ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የጋራ ምክር ቤት ማቋቋማቸውን የምክር ቤቱ ሊቀመንበር አቶ ሂርሲ ዶል አስታወቁ። የምዕራብ ሶማሌ ዲሞክራሲያዊ ፓርቲን በመወከል የምክር ቤቱ አባል የሆኑት አቶ ሂርሲ የፖለቲካ ፓርቲዎቹ የጋራ ምክር ቤት ቀጣይ ምርጫ በሰላም ለማጠናቀቅ ጠቃሚ ነው ይላሉ።
ብዙ ነገር ለተከበተ ያለው ለምርጫም አሁን የሚካሄደው ምርጫውም ያው አንድ ላይ ተወያይተን በዛው መሰረት ምርጫው እንዲካሄድ የሚመጣው ችግር ሁሉ ተመካክረን እና ተወያይተን በየጊዜው የሚመጣው ችግር ለመፍታት እና በስድስተኛው ሀገራዊ ምርጫ እንድንካሄድ አስፈላጊ ስለሆነ በዚህ ነው ያቋቋምነው።
ከዚህ በፊት የምዕራብ ሶማሌ ዲሞክራሲያዊ ፓርቲ፣ የኦጋዴን ብሔራዊ ነጻነት ግንባር ወይም ኦብነግ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እና ሌሎችም ተፎካካሪ ፓርቲዎች በእጩዎች ምዝገባ፣ በመራጮች ምዝገባ እንዲሁም በሌሎች ምርጫ ነክ ጉዳዮች ዙሪያ በተደጋጋሚ ቅሬታዎችን ሲያቀርቡ ነበር። የምርጫ ቦርድም የእጩዎች ምዝገባን በተመለከተ ቅሬታዎቻቸውን ሰምቶ ማስተካከያ አድርጎላቸው የነበረ ሲሆን የመራጮች ምዝገባን በተመለከተ የቀረበውን ቅሬታም በምርጫ ቦርድ ምክትል ሊቀመንበር የሚመራ የልዑካን ቡድን ወደ ሶማሌ ክልል ሄዶ የመስክ ምልከታ ካካሄደ በኋላ መጀመሪያ ላይ የተወሰኑ ምርጫ ክልሎችን በኋላ ሙሉ በሙሉ የሶማሌ ክልል ምርጫን ወደ ጳጉሜ እንዲተላለፍ ወስኖ ነበር። አሁን በተቋቋመው የሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት የብልጽግና ፓርቲ፣ ኦብነግ፣ ምዕራብ ሶማሌ እና የነጻነትና እኩልነት ፓርቲዎች አባል የሆኑ ሲሆን የምዕራብ ሶማሌ በሊቀመንበርነት ምክር ቤቱን ለ6 ወር እንዲመራው ተወስኗል። የብልጽግና ፓርቲ የምክር ቤቱ አባል መሆኑ ቅሬታዎችን ከስር በውይይት ለመፍታት ጠቃሚ ነው ብለው እንደሚያምኑ ነው አቶ ሂርሲ የሚገልጹት። እንደ አቶ ሂርሲ ገለጻ ምክር ቤቱ ከምርጫ ነክ ጉዳዮች ባሻገር ፓርቲዎች ወደፊትም ክልሉን በሚመለከቱ ጉዳዮች በጋራ የሚመክሩበት ይሆናል።
ሰላም ለክልሉ የሀገር ጉዳይ ስለሆነ ለሰላምም፣ ለጸጥታ፣ ለሁሉ ነገር ተመካክረን ነው የምንካሄደው።
ምክር ቤቱ ይህን አገልግሎትም ለዚህ ዓላማ አገልግሎት ይሰጣል ማለት ነው።
ይሄ ሁሉ ዓላማው አለ ማለት ነው።
ምክር ቤቱን ከ6 ወር በኋላ ኦብነግ በሊቀመንበርነት እንዲመሩ አስቀድሞ መወሰኑንም አቶ ሂርሲ ለቪዮ ገልጸዋል። በዚህ የሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በክልሉ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት የሚወዳደረው ኢዜማ ያልተሳተፈ ሲሆን ያልተሳተፈበትን ምክንያት እንደማያውቁ አቶ ሂርሲ ተናግረዋል። ከክልሉ ኢዜማ መረጃ ለማግኘት ያደረግነው ጥረት አልተሳካም። 6ኛው ብሔራዊ ምርጫ ሰኔ 14 ቀን 2013 ዓ.ም ከሶማሌና ሀረሪ ክልል እንዲሁም በአማራ፣ አፋር፣ ኦሮሚያና ቤኒሻንጉል ጉሙዝ ክልል ካሉ የተወሰኑ ምርጫ ክልሎች በስተቀር በ436 የምርጫ ክልሎች ምርጫ ተካሂዶ ብልጽግና ፓርቲ መንግስት መመስረት የሚያስችል ድምጽ ማግኘቱን ብሔራዊ ምርጫ ቦርድ ይፋ ማድረጉ ይታወሳል። በሶማሌ ክልል የሚካሄደው ምርጫ የክልሉን ገዢ ፓርቲ እንዲሁም ክልሉን ወክሎ ለህዝብ ተወካዮች ምክር ቤት የሚሳተፉትን የሚመርጡበት ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በወንዶች የተሞላው የሶማሊያ ከፍተኛ መሪዎች ጉዳይ በቃ ያሉት ዩሱፍ ሀጂ አዳን ለፕሬዝዳንትነት እንደሚወዳደሩ አስታውቀዋል። የአሜሪካ ድምጽ ዘጋቢ መሐመድ ካይ ተግዳሮታቸውን ጨምሮ በዚህ ዘገባ ይዳስሰዋል። አዳነች ውሳይ ታቀርባለች።
ፋውዚያ ዩሱፍ ሀጂ አዳን ከተመረጡ ተባዕት መሪዎቹ ያላደረጉት ላሉት የጸጥታ ጉዳይ ለኢኮኖሚያዊ ተሳትፎና ለትምህርት ቅድሚያ በመስጠት ለሀገሪቱ አዲስ ህይወት እንደሚያመጡ ተናግረዋል።
ወንዶች የሶማሊያን ችግር እንዲፈቱ ስንጠብቅ ኖረናል። አሁን ግን መፍትሄ እንዳላስገኙ አይተናል። ስለሆነም ለፕሬዝዳንትነት ለመወዳደር ወስኛለሁ። ከወንዶች በተሻለ እንደምሰራ አልጠራጠርም። የእስልምና ሃይማኖት ሴቶች በፖለቲካ እንዳይገቡ፣ በርዕሰ ብሔርነት እንዳያገለግሉ ወይም ከዛ በላይ እንዳይሆኑ አያግድም። ባንግላዴሽን ብንመለከት ካለፉት 50 ዓመታት ወዲህ ከሞላ ጎደል ሴት መሪዎች ናቸው ሲተካኩ የቆዩት። ባንግላዴሽ ደግሞ ከሙስሊሙ ዓለም እጅግ ወግ አጥባቂ የምትባል ሀገር ናት። በህዝብ ብዛት ቀዳሚ ቦታ በምትይዘው ኢንዶኔዥያም ሴት መሪ ነበሩ። ፓኪስታንም እንዲሁ። ሌሎች ብዙ በኃላፊነት የሚሰሩ ሴቶች አሉ። በታንዛኒያና በሲንጋፖርም እንደዚሁ።
በመጪው ጥቅምት ወር እንዲደረግ የታቀደው የሶማሊያ ምርጫ በቀጥታ አይካሄድም። በጎሳ የተወከሉ የምክር ቤት አባላት ቀጣዩን ፕሬዚደንት ይሰይማሉ። አብዱራህማን ኦማርን የመሳሰሉት የሞቅዲሾ ነዋሪዎች እድሉን ካገኙ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ፋውዚያ ለውጥ ሊያመጡ እንደሚችሉ ገልጸዋል።
ሶማሊያ
ውስጥ ሴት ለፕሬዝዳንትነት መወዳደርን በበጎ እንደሚቀበሉ ነው አብዱራህማን ዑመር የተናገሩት። ሚስስ ፋውዚያ የተፈተኑ ናቸው። ለአመራር የሚያበቃ እውቀትና ራዕይ ያላቸው ሴቶች በብዙ የስልጣን ቦታዎች ሰርተዋል። እናም ሴቶች ለፕሬዝዳንትነት ከተመረጡ ወደ አዎንታዊ ለውጥ ሊያመሩ ይችላሉ ነው ያሉት። ሶማሊያ ወጋት ባቂዜ ያላት ሙስሊም ሀገር ናት ስለሆነም አብዛኞቹ ሀገሪቱ ዜጎች የሴት መሪነትን ላይቀበሉ ይችላሉ። ከነሱም አንዱ ዑመር ሐሰን ናቸው።
ان قفا وين اسكو شرحوا دورشو امام حلم راحتنا بسوماليا
ሴት ሶማሊ ውስጥ ለመሪነት መወዳደር እንደማይደግፉን የተናገሩት የሶማሊያ ባህልና የእስላም ልምድ ሴቶች ከፍተኛ ኃላፊነትን የሚጠይቁ ትልቅ የስልጣን ቦታዎችን እንዲይዙ አይፈቅድም ይላሉ። አንዋር አብዲ ፈታህ የተባሉ በሶማሊያ ብሔራዊ ዩኒቨርሲቲ የሚያስተምሩ ተንታኝ በበኩላቸው አውዚያ በፓርላማው ምርጫ በፕሬዝዳንትነት ሊመረጡ አይችሉም ባይባልም ስር በሰደዱ ባህሎችና ልምዶች ለማለፍ ይገደዳሉ ብለዋል።
It's democratic majority to see women vying for the head of state in Somalia.
ሴቶች የሶማሊያ ርዕሰ ብሔር ለመሆን ሲወዳደሩ ማየት የዲሞክራሲ መዳብርን ያመለክታል። በምክር ቤቱ 30% መቀመጫዎችን እንዲያገኙ የሚጠበቁት ሴቶችና ጥቂት አዲስ አመራር እንዲኖር የሚፈልጉ ወንዶች ሊደግፏቸው ይችላሉ። ነገር ግን የመሪነት ቦታን ሊይዙ የሚችሉ ወንዶች ብቻ ናቸው የሚለውን በሶማሌ ባህል ስር የሰደደውን አስተሳሰብ ከሚከተሉት ወገኖች ከባድ ተግዳሮት ሊገጥማቸው ይችላል።
የሶማሊያ ምርጫ ሂደትን አስመልክቶ በፖለቲካ መሪዎች መካከል ልዩነቶች በመፈጠራቸው ባለፈው ወር መካሄድ የነበረበት ምክር ቤታዊና ፕሬዝዳንታዊ ምርጫ እንዲዘገይ ተደርጓል።
የተከበራችሁ አድማጮች ፕሮግራማችን ተጠናቋል። አብራችሁ አመሽውት ሲሆን ግርማ ነበርኩ። ደን ሰላም።